አካችንን እጅግ አርገን እናመሰግናለን። ክፍል 3 ነው ዛሬ የምናየው። ጌታ በድንገት ይመጣል የመምጣቱ ምልክቶች በሚል ነው። የመምጣቱ ምልክቶች በመጀመሪያው ክፍለ ጊዜ ያየነው ጌታ በድንገት ይመጣል ብለን ጌታ ከዳግም ምጻቱ በፊት በዚቹ በምድር ላይ ጌታ በተለያየ መንገድ በሰዎች ህይወት ዙሪያ በድንገት እየተገለጠ ስለሚሰራው ስራ ነበር እና በሶስት ክፍል ከፍለን ያየነው አንደኛው ሰዎችን ለማዳን ከጨለማ መንግስት ወደ እግዚአብሔር መንግስት ለማምጣት ተገልጦ ማንነቱን ሲያሳያቸው አዳኝነቱን ሲያሳያቸው ጌትነቱን ሲያሳያቸው እነሱ ባልጠበቁበት መንገድ ከምህረቱ የተነሳ ተገልጦ ማንነቱን ያሳያቸዋል ለሰዎች እና በጳውሎስ ህይወት ዙሪያ ያየነው ጳውሎስ አሳዳጅ ሆኖ እግዚአብሔርን ህዝብ በሚያሳድድበት ሰዓት በደማስቆ መንገድ ላይ ተገልጦለት እግዚአብሔር ጌታ ኢየሱስ ማንነቱን አሳወቀው። የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለው አላወቀም ጳውሎስ። መልካም የሚያደርግ መስሎት ነበር። ጌታ ግን ከምህረቱ ተነሳ ራሱን ገለጠለት። ከዛን ጊዜ ጀምሮ ህይወቱ ተቀየረ። ስለዚህ ለማዳን ህይወቱን ከጥፋት መንገድ መለሳት እግዚአብሔር ጳውሎስን ከጥፋት መንገድ መለሳት ለህይወት ጠራው። ለህይወት ጌታ ይገለጣል ተባባልን። ሁለተኛ ልጆቹ በተለያየ ሁኔታ ውስጥ በሚጨነቁበት ጊዜ በተለያየ ሁኔታ ውስጥ በሚታወቁበት በሚረበሹበት ጊዜ ተገልጦ ያረጋጋቸው ነበር ሰላምን ይሰጣቸው ነበር። ደቀ መዛሙርት በተዘጋ በር ውስጥ ሆነው ተጨንቀው ሳሉ ጌታ ኢየሱስ ክርስቶስ አልፎ በተሰጠባት ጊዜ ድንገት በተዘጋ በር እሱ አልፎ በመካከላቸው ተገለጠ። ከዛ ሰላም ለእናንተ ይሁን አላቸው። እርሱን ባዩት ጊዜ ደስ አላቸው ይላል እግዚአብሔር ቃል። እሱን ባዩት ጊዜ ደስ አላቸው። ሐዘን ውስጥ የነበሩ ነበሩ፣ ፍርሃት ውስጥና ጭንቀት ውስጥ የነበሩ ነበሩ። ነገር ግን ሁኔታቸው ተለወጠ። ጌታ ኢየሱስ ክርስቶስን ባዩት ጊዜ ጥያቄያቸው መልስ አገኘ። ጌታ ድንገት በሕይወታችን ዙሪያ እየተገለጠ ሰላምን፣ ረፍትን፣ ደስታን የጥያቄዎቻችንን መልስ ይሆናል። ድንገት እየተገለጠ ተባብለን ነበረ እና ደግሞ በሶስተኛው ያየነው ጳውሎስና ሲላስ በእስር ቤት ውስጥ ሆነው ጌታን እያመለኩት ሳሉ ሁኔታው ተጽዕኖ ሳያረግባቸው ሳይታሰሩ ጌታን ያገለግሉት እንደነበረ በእስር ቤት ውስጥም ቢሆኑ አገልግሎታቸውን ቀጠሉ፣ አምልኳቸውን ቀጠሉ። ሁኔታው እነሱ ላይ ተጽዕኖ አላደረገም። በዚያ ጊዜ ደግሞ ጌታ ተገልጦ ሌላ የማዳኑን ስራ ሊሰራ ሌላ ተአምራትን ሊያደርግ ጌታ በዛ ሁኔታ ውስጥ ድንገት የምድር መናወጥ ሆነ ይላል። እዛ ቦታ ላይ ጌታ ተገልጦ የሰራውን ስራ ነበር የተመለከተው። ስለዚህ እኛም ደግሞ በተለያየ ሁኔታ ውስጥ በምንገባበት ጊዜ ሁኔታው አስቸጋሪ ቢሆንም አካባቢው ሁኔታ እኛ ላይ መጣው፣ ግን ጌታን ማምለክ መቀጠል አለብን። ጌታን ማገልገል መቀጠል አለብን። ጌታ ድንገት ይገለጥና ሁኔታውን ሁሉ ይለዋውጠዋል። በዛ አስቸጋሪ በሚመስለው ሁኔታው እንኳን አልፎ ጌታ ሊሰራ ይችላል፣ ተአምራትን ሊያደርግ ይችላል ተባብለን ነበር በመጀመሪያው ክፍለ ጊዜ ነው። ሁለተኛው ክፍለ ጊዜ ያየ ነው ጌታ በዳግም ይመጣል፣ ግን ዳግም ሲመጣ በሁለት አይነት መንገድ መታየት አለበት በሚል ግልጽ አመጣጥና ስውር አመጣጥ አለው። ጌታ ስውር አመጣጥና ግልጽ አመጣጥ አለው። ስውር አመጣጡ በእግዚአብሔር ዙፋን በስተቀኝ ከተቀመጠበት ከዙፋኑ ተነስቶ ሲመጣና ቅዱሳኑ ደግሞ እርሱን ለመቀበል ሲነጠቁ ያለው ሁኔታ በሚገናኙበት ጊዜ በሰማይ ስፍራ ሲገናኙ ያለው ስውር ነው። ምክንያቱም ሁሉም የሚያዩት ሳይሆን የሚነጠቁት እርሱን ሊቀበሉ የሚነጠቁት ወደ እርሱ የሚወሰዱት ያዩታል። ሌሎቹ ግን አያዩትም። በምድር ቀር የሆኑት ግን አያዩትም። ስውር ነው። ከዛ የተነሳ እሱን ሐሳብ ነው ያየነው ባለፈው። ግልጽ አመጣጡን እንደ እግዚአብሔር ፈቃድ ሌላ ጊዜ እናያለን። ዛሬ ግን የምናየው የመምጣቱ ምልክቶች ምንድን ናቸው? መጽሐፍ ቅዱሳችን ሲነግረን ጊዜውንና ሰዓቱን የጌታ የኢየሱስ ክርስቶስን መምጫ ጊዜውንና ሰዓቱን ማንም እንደማያውቅ ይናገራል። መጽሐፍ ቅዱስ ላይ ማንም አያውቅም፣ የጌታ ኢየሱስ ክርስቶስ መምጫውን ማንም አያውቅም፣ ከአብ በቀር ልጅም እንኳን ቢሆን አያውቅም ይላል መጽሐፍ ቅዱስ። ነገር ግን መምጫው ሲቃረብ በሚቃረብበት ጊዜ የተለያዩ ምልክቶች እንዳሉ መጽሐፍ ቅዱሳችን ይጠቁመናል። ምልክቶች አሉ። ቀኑ ኤግዛክትሊ ባይታወቅም ሰዓቱ ባይታወቅም፣ ነገር ግን ነገሩ እጅግ እየተቃረበ መሆኑን ምልክቶች መጽሐፍ ቅዱስ ይሰጠናል። ምልክቶች አሉ። እነዛ ምልክቶች ሲታዩ የጌታ መምጫ ተቃርቧል ማለት ነው እንድንል የሚያረጉን ማለት ነው። ወደ አራት አይነት ምልክቶች እናይና የነዛ የምልክቶቹ አገልግሎት ወይ ደግሞ ጥቅማቸው ምንድነው? እነዛ ምልክቶች መኖራቸው ጥቅሙ ምንድነው የሚለውን ሐሳብ ነው የምናየው ዛሬ። አራት የተለያዩ ዋና ዋና የሚመስሉ ምልክቶችን አይተን መጽሐፍ ቅዱስ የሚጠቁመንን የነዛ የምልክቶቹ ጥቅም ምንድነው መኖራቸው ለኛ ምን ይጠቅመናል? ምንድነው የሚያሳየን የሚለውን ሐሳብ ነው የምናየው። እስቲ አጭር ጸሎት እንጸልይ። ጌታ እንዲያስተምረን እንጸልይ እስቲ። ሃሌሉያ አባት ሆይ እጅግ አድርገን እናመሰግናለን። እጅግ አድርገን ከፍ ከፍ እናደርጋለን። ክብርና ምስጋና ታላቅነት ሁሉ ለስምህ ይሁን። በዘላለማዊ ፍቅርህ የወደድከን በማይለወጠው ፍቅርህ የወደድከን ዛሬም ያው የሆንክ በመስቀል ፍቅርህ እስከ መጨረሻ ወደዳቸው ተብሎ እንደተጻፈ ፍቅርህን በመስቀል ሞት በመከራ ሞት በስቃይ ሞት እንደገለጥክ ዛሬም በዛው ፍቅርህ የምትወደን ጌታ እጅግ አድርገን እናመሰግናለን ስለ ታላቁ ፍቅርህ። ጌታ ሆይ ከማንነታችን ከጽድቃችን የተነሳ ልጆች ልንባል የማይገባንን አንተ ግን ከምህረትህ የተነሳ ልጆች ያደረከን ጌታ ኢየሱስ ክርስቶስ ስምህ የተባረከ ይሁን። እጅግ አድርገን እናመሰግናለን። ዛሬም ልጆች ነን፣ ብላቴናዎች ነን። ቃልህን ስጠን ጌታ ሆይ ድምጽህን እንድታሰማን እንሻለን። እግዚአብሔር ሆይ ዛሬም የአንተን የአባታችንን የሰማያዊ አባታችንን የልብህን ሐሳብ እንወደዋለን፣ እንሻዋለን፣ እንፈልጋዋለን። ጌታ ሆይ በኢየሱስ ክርስቶስ ስም ለእያንዳንዳችን የልብህን ሐሳብ እንድትገልጥልን እንለምንሃለን። ጌታ ሆይ ሃሌሉያ ስለ ሁሉም ነገር ተመስገን። የጠላትና የዲያብሎስ ሥራ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተቀጠቀጠ ይሁን። ክብር ምስጋና ታላቅነት ለስም ይሁን። ተመስገን አሜን። ማቴዎስ ወንጌል ምዕራፍ 24 ላይ እናወጣለን። እዚሁ ምዕራፍ ላይ ነው እናሳልፈው። ምናልባት አንድ ሁለት ቦታ ብቻ ሄዳለሁ ወደ ሌላ ቦታ፣ ግን እዚሁ ምዕራፍ እዚሁ መጽሐፍ ላይ ማቴዎስ ምዕራፍ 24 ላይ ነው ነው ከቁጥር 1 እስከ 8 አስቀድሜ አነባለሁ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ራብ ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው ይላል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆኖ ስለ መቅደሱ ሲነግሩት ጌታ ኢየሱስ ክርስቶስ ይህ ሁሉ ታያላችሁን? እውነት እላችኋል ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እያደነቁ ስለ መቅደሱ ሲነግሩት እሱ ደግሞ ያልጠበቁት ነገር ነገራቸው። ከዚህ የተነሳ በውስጣቸው ትልቅ ጥያቄ ተፈጠረባቸው። ያንን ጥያቄ ጠየቁት። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። በቀጥታ ቀኑ መቼ ነው አላሉም። የዓለም መጨረሻ የመምጣትህ ምልክቱ ምንድን ነው አሉት። ከዛ በኋላ ይናገራቸው ጀመር። የተለያዩ ሐሳቦችን በዚህ ምዕራፍ ውስጥ እያነሳ ሲናገራቸው ነው የምንመለከተው። እግዚአብሔር አምላካችን ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ በድንገት ይመጣል። አሜን። ጌታ ኢየሱስ ክርስቶስ በድንገት ይመጣል። ባለፈው ጊዜ እንዳየነው ጌታ ኢየሱስ ክርስቶስ ከሚመጣባቸው ምክንያቶች አንዱ አማኞችን ለመውሰድ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ ይናገራል። ስፍራን አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባዘጋጀሁላችሁ ቦታ ትሄዱ ዘንድ ወስዳችሁ ዘንድ እንደገና ሁለተኛ እመጣለሁ ያለ ይናገራቸው ነበር እና የጌታ የኢየሱስ ክርስቶስ መምጣት ጉዳይ መመለስ ጉዳይ እኛ ቅዱሳንን ደስ ሊያሰኘን ይገባል ና ማራናታ ኢየሱስ ና ተመለስ ልንል ይገባል አዎ ህይወታችንን በቃሉ መሰረት እያዘጋጀን ህይወታችን እለት እለት እየመረመርን በርሱ ሐሳብ ውስጥ እየተመላለስን እርሱን ና ጌታ ሆይ ና አሳርፈን ማለት ይገባል ደስ ሊያሰኘን ይገባል ምክንያቱም ለቅዱሳን ለልጆቹ ይመጣላቸዋል እንጂ አይመጣባቸውም ባለፈው ሳምንት እንደተናጋገርን ይመጣላቸዋል ሊያሳርፋቸው ሊወስዳቸው ወደ ከበረ ወደ ተሻለ ቦታ ሊወስዳቸው ይመጣላቸዋል ይገለጥላቸዋል አይመጣባቸውም ለፍዳ አይመጣባቸውም እግዚአብሔር ስሙ ይተባረክ ይሁን ስለዚህ ዛሬ ግን የምንመለከተው እንዳልኳችሁ የመምጣቱ ምልክቶች ነው በመጀመሪያ በእስራኤል የሚሆኑ ምልክቶች በእስራኤል የሚሆኑ ምልክቶች በእስራኤል ሀገር ስለሚሆነው ምልክት ጌታ ኢየሱስ ክርስቶስ በዚሁ መጽሐፍ ላይ ሲጠቅስ እንመለከታለን ያች እስራኤል ጌታ ኢየሱስ ክርስቶስ ከተከሄደ በኋላ ብዙ ሳይቆይ እንደምትደመሰስ መቅደሱ ድንጋይ በድንጋይ ላይ ይፈርሳል እንዳለ እንደሚፈርስ ብዙ መሰደድ ብዙ መበተን በህዝቡ ላይ ብዙ እልቂት እንደሚመጣ ሲናገር እንመለከተዋለን እና ከዛ በኋላ ግን ጌታ ኢየሱስ መምጫው በሚዳረስበት ጊዜ እንደሚሰበሰቡ እስራኤላውያኖች ከተበታተኑበት ቦታ በተለያየ ስፍራ እስከ ሩቅ ድረስ ተበታትነው ከሄዱበት ስፍራ ሁሉ እግዚአብሔር በአስደናቂ መንገድ እርሱ በነቢያቶቹ በሕዝቅኤል ላይ ተናግሯል እንደገና ደግሞ በኤርሚያስ ተናግሯል በእነሱ የተናገረውን ቃል ሲፈጽም ከተለያየ ቦታ እንደሚሰበስባቸው እግዚአብሔር ቃል ይናገራል እንደሚሰበስባቸው እና እግዚአብሔር ቃል ሕዝቅኤል 36 24 ላይ 37 21 ላይ ኤርሚያስ 31 10 ላይ እነዚህን ሐሳቦች እናገኛቸዋለን ጌታ ኢየሱስ ክርስቶስ ከተበታተኑበት ቦታ ሁሉ ምንም እንኳን እስከ ምድር ዳር ድረስ በተኑ ይላል እግዚአብሔር ቃል ነገር ግን ከዛ ቦታ ሁሉ እንደሚሰበስባቸው እንደሚያመጣቸው ጌታ ይናገራል ግን ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ላይ ሲናገር ያን ጊዜ ኢየሩሳሌምን ያዘነላት ያያት ከተማይቷን ሲያለቅስላት እንደነበረ ነው መጽሐፍ ቅዱስ የሚናገረው ዶሮ በክንፎቿ ጫጭቶቿን እንደምትሰበስብ ለሰበስብሽ ፈለኩ አንቺ ግን እንቢ አልሽ አንቺ ግን እንቢ አልሽ ይያለ ያለቅስላት ነበር እና የዛን ጊዜ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ምድራቹ የተፈታ ይሆናል ይያለ ይናገር ነበር ስለሚመጣው እልቂት ስለሚመጣው መፍረስ ስለሚመጣው መበታተን ይናገር ነበር ነገር ግን እዚ ሉቃስ ላይ እናነባለ ሉቃስ 21 24 ላይ የእግዚአብሔር ቃል ሲናገር ምን ይላል እኔ አነባዋለሁ እዛው እናንተ ምዕራፍ 24 ላይ ማቴዎስ ቆዩ በዚያን ወራት ለርግዞችና ለሚያጠቡ ወዮላቸው ታላቅ ችግር በመድር ላይ በዚህም ህዝብ ላይ ቁጣ ይሆናልና በሰይፍ ስለትም ይወድቃሉ ወደ አህዛብ ሁሉም ይማረካሉ የአህዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአህዛብ የተረገጠች ትሆናለች ይላል እግዚአብሔር ቃል ማለትም እዚህ ቦታ ላይ የአህዛብ ዘመን እስኪፈጸም ድረስ ይላል ከዛ ጊዜ ጀምሮ እስራኤል የራሷ መንግስት ህዝቡ ተሰብስቦ የራሱ መንግስት ሳይኖረው በአዛብ መንግስት ያ ቦታ ላይ ሲተዳደር ኖሯል እና የአዛብ መንግስት እስኪፈጸም ድረስ ይላል እነሱ በዛ ቦታ ላይ ያንን ቦታ ሲያስተዳድሩ ሲይዙት ይኖራሉ ነገር ግን ጌታ በወሰነው ጊዜ ደግሞ የእስራኤል መንግስት ይቋቋማል በዛ ቦታ ላይ ህዝቡ ደግሞ ይሰበሰባል ያ አንዱ የጌታ የኢየሱስ ክርስቶስ መምጫ መዳረሱን የሚያሳይ ነው ጌታ በደጅ መሆኑን የሚያሳይ ምልክት ነው ስለዚህ ጌታ ኢየሱስ ክርስቶስ ሊመጣ በሚዳረስበት ጊዜ የመጀመሪያው ምልክት የምናየው በእስራኤል የሚሆኑ ምልክቶች ነው ያ ምድረ በዳ እንደሚሆን ያ ቦታ ደረቅ እንደሚሆን የተነገረለት ቦታ እስራኤል ከዛ ጊዜ ጀምሮ መንግስት ከተቋቋመበት ጊዜ ጀምሮ ህዝቡ ከተሰበሰበበት ጊዜ ጀምሮ ለመላሜ መልካም ቦታ መሆን እንደሚጀምር መጽሐፍ ቅዱስ ይናገራል። ይህ አንዱ ምልክት ነው እና የሚገርም ነገር ነው እና በታሪክ እንደምናቀው ወደ 70 አመት አካባቢ ቢሆናቸው ነው የእስራኤል መንግስት ከተመሰረተ ወደ 70 አመት ቢሆን ነው እና በሚገርም ሁኔታ ነው መንግስታቸው የተመሰረተው። ባስደናቂ ሁኔታ ነው ህዝባቸው ወደዛ የገባው ወደ እስራኤል። እኛ በመናቀው ታሪክ እንኳን ወደዛ ወደ እስራኤል ምድር ህዝቡ ከተለያየ ቦታ የገባው ከኢትዮጵያ እንኳን የገቡት እንኳን በሚገርም ሁኔታ ነው سنሰማ አስደናቂ ነው። በሰው ይሆናል ተብሎ ማይታሰብ ነገር ግን እግዚአብሔር የተናገረው ቃል ምን ያክል ህያው እንደሆነ ያሳየናል። በማይመስል ሁኔታ ያ ቃሉ ነገር ግን ሲፈጸም እናየዋለን። ነገር ግን አሁንም እንኳን በቅርቡ እንዳነበብኩት እስራኤል በእስራኤል ምድር ከሚኖረው ይልቅ ከእስራኤል ውጪ የሚኖረው ይበልጣል። 40% እስራኤላዊ በእስራኤል ምድር ውስጥ ይኖራል 60% በውጪ ነው ይላል እና በጣም ብዙ ነው እና ይገባሉ ገና ማለት ነው ገና ይገባሉ ማለት ነው እና በእስራኤል የሚሆነው ምልክቱ አንዱ የጌታ ኢየሱስ ክርስቶስ መምጫ መቃረቡ ነው። ብዙ አመት ያ ህዝብ ተበትኖ ያለ መንግስት ኖሮ አሁን ከስንት አመታት በኋላ ያ መንግስት ሲመሰረት ስናይ ለኛ የሚሰጠን ትምርት አለ። እግዚአብሔር ቃል እንደሚያሳየን የሚሰጠን ትርጉም አለ። በጠላቶቿ መካከል እንደዛ ሀያል ሆና ጠንክራ ስትኖር ብርቱ ሆና ስትኖር የእግዚአብሔር እጅ ስላለበት እንጂ በሰው ብርታት አይደለም። የእግዚአብሔር እጅ የእግዚአብሔር የተስፋ ቃል ኪዳን ስላለ ነው የተሰጠው። ከአባቶች የተነሳ የተሰጠው ኪዳን ስላለ ነው። ሁለተኛ በቤተ ክርስቲያን ውስጥ የሚታዩ ምልክቶች አሉ። ስለ እስራኤል ነው በጥቂቱ ያየነው። በቤተ ክርስቲያን ውስጥ ደግሞ የሚታዩ ምልክቶች አሉ። ማቴዎስ 24 ቁጥር 12 ላይ የእግዚአብሔር ቃል ምን ይላል? ቁጥር 10 ጀምሮ ላንብብ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው ማሳለፈው ይስጣጣሉ፣ እርስ በርሳቸው ይጣላሉ፣ ብዙ አስተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመጽም ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች፣ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። እና ቤተክርስቲያን ከተቋቋመች ከተመሰረተች ወደ 2000 አመት ሆኗታል አይደል? እና ይሄ ታሪክ የተነገረው ያው ጌታ ኢየሱስ ክርስቶስ ራሱ ነው የተናገረው። ደግሞ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 8 ላይ ስንሄድ ሐዋርያው ጳውሎስ በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብሎ ለጢሞቴዎስ ደግሞ የሚነግረው ነገር አለ። ጢሞቴዎስ በአገልግሎት ላይ የተሰማራ ወጣት አገልጋይ ሐዋርያው ጳውሎስ ሲመክረው አንድ ነገር እንድታውቅ ፈልጋለሁ። ልታውቅ ከሚገባው ነገሮች አንዱ በመጨረሻ ቀን የሚያስጨንቅ ዘመን ይመጣል። ትጨነቃለህ አለው። በመታገልግል ጊዜ ያ ዘመን ካለፈ ኦልሞስት 2000 አመት ሊሆናል ሆነው ማለት ይችላል። እንግዲህ ያ ዘመን የሚያስጨንቅ ከተባለ የመጨረሻ ዘመን ተብሎ ያሁኑ ደግሞ ምን ያክል የሚያስጨንቅ እንደሆነ ማሰብ እንችላለን። እና ምንድነው የሚለው የእግዚአብሔር ቃል? ጌታ ኢየሱስ ክርስቶስም እዚህ ቦታ ላይ ምንድነው የሚለው? ሊሆኑ ከሚችሉት ነገሮች አንዳንድ ነገሮች እንደመለከት እርስ በርሳቸው ይጣላሉ፣ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ፣ ከአመጻ በዛት የተነሳ የብዙ ሰዎች ፍቅር ይቀዘቅዛል ይላል። ብዙ አመጽ በቤተ ክርስቲያን ውስጥ ሊነሳ ይችላል። መጽሐፍ ቅዱስ ነው የሚለው ከ2000 አመት በፊት የተነገረው የእግዚአብሔር ቃል። በቤተ ክርስቲያን ውስጥ ብዙ አመጾች ሊነሱ ይችላሉ፣ እንደ እግዚአብሔር ቃል ያልሆነ እንደ እግዚአብሔር መንፈስ ቅዱስ ያልሆኑ ነገሮች፣ እንደ እርሱ መሻት ያልሆኑ እንደ ሰው መሻት የሆኑ ነገሮች። አመጽ ማለት ኃጢአት ማለት ነው። እግዚአብሔር ቃል እንደሚናገር ኃጢአት ማለት እግዚአብሔር የማይወደው ነገር ማለት ነው። እነዛ ነገሮች ይነሳሉ ይበዛሉ ይላል መጽሐፍ ቅዱስ። እና ከብዙ አመጽ የተነሳ ደግሞ የሰዎች ፍቅር ይቀዘቅዛል ይላል። የሰዎች ፍቅር ደግሞ የሚቀዘቅዘው ማለት ለእግዚአብሔር ያላቸው ፍቅር ሊቀዘቅዝ ይችላል። ለቅዱሳን ያላቸው ፍቅር ሊቀዘቅዝ ይችላል። ለአገልግሎት ያላቸው ፍቅር ሊቀዘቅዝ ይችላል። ያገለግል የነበረ ሰው በቤተክርስቲያን ውስጥ አመጽ እየበዛ ሲመጣ ሲያይ ፍቅሩ ቅዝቅዝ ይላል። ማገልገል በቃ ምን ዋጋ አለው ማለት ይጀምራል። ባለፈው ጊዜ ግን ተነጋግረናል። ጌታ ኢየሱስ ክርስቶስ ዋጋዬ ለእያንዳንዱ የምሰጠው አለኝ ብሏል። ዋጋ አለው እና የሰዎች ፍቅር በጣም ይቀዘቅዛል ነው የሚለው እግዚአብሔር ቃል። ከሚሆኑት ነገሮች የተነሳ ሰዎች እንደፈለጋቸው እንጂ እንደሚፈልገው እግዚአብሔር እንደሚፈልገው ለመኖር ሳይሆን እንደፈለጋቸው መሆንን ሊያበዙ ይችላሉ። እንደፈለጋቸው በቃ ሰዎች እርሱ እንደሚፈልገው ሳይሆን በተለያየ በግል ህይወት አቅጣጫችን፣ በአገልግሎት አቅጣጫችን በተለያዩ ነገሮች ሊሆኑ ይችላሉ። ከዚህ የተነሳ የሰዎች ፍቅር ደግሞ የሌላውን ሰው ህይወት ይያዩ ሊቀዘቅዝባቸው ይችላል። ምን ዋጋ አለው ቤተክርስቲያን መሄድ ሊሉ ይችላሉ። ምን ዋጋ አለው ክርስትና ሊሉ ይችላሉ። እንደዚህ ያሉ ፍቅራቸው ምን ይሆናል? ቅዝቅዝ ይላል። መጽሐፍ ቅዱስ ግን ሲናገር ምንድነው የሚለው? እስከ መጨረሻ የሚጸና ግን ይድናል ይላል። ሁኔታው ይያለ ይሄ ችግሩ ይያለ እነዚህ ነገሮች ሐሰተኛ ነቢያቶች ቢነሱ፣ ሐሰተኛ አስተማሪዎች ቢነሱ፣ እንደ ቃሉ ያልሆነ የተለያየ ነገር ይዘው ቢነሱ ቢኖሩም እንኳን ሌሎች ችግሮችም ጠንካራ የሆኑ ችግሮች መፍትሄ ጠፋላቸው የሚመስሉ ነገሮች እንኳን ቢነሱ በቤተ ክርስቲያን ውስጥ ነገር ግን እስከ መጨረሻ መጽናት ያስፈልጋል ነው የሚለው ጌታ ኢየሱስ ክርስቶስ። በዚህ ታሪክ ፍጻሜ ላይ ነው የተናገረ። እስከ መጨረሻ የሚጸና ግን ይድናል ይላል። በተለያየ ምንም ችግሮች የበዙ ቢመስሉም ወንድሞችና እህቶች በቤተ ክርስቲያን ውስጥ ምንም መፍትሄ ያጡ ጥያቄዎች የተነሱ ወይም ያሉ ቢመስሉም እንኳን በዛ ውስጥ ግን የሚያጸና የእግዚአብሔር ጸጋ አለ። እግዚአብሔር ስሙ ይባረክ። የሚያቆም የእግዚአብሔር ጸጋ አለ። አሜን። ትስማማላችሁ? የሚያቆም የእግዚአብሔር ጸጋ አለ። የሚያሸንፍ የእግዚአብሔር ጸጋ አለ። ጳውሎስን ጌታ እግዚአብሔር ጸጋዬ ይበቃሃል አለው። ችግሩ አለ፣ አዎ፣ ግን ጸጋዬ ይበቃሃል አለው። ችግር ሊያነሳ ይችላል ጌታ፣ ነገሩን ሊወስደው ሊያስወግደው ይችላል። ነገር ግን ነገሩ እንዳለ ችግሩ እንዳለ ግን የእግዚአብሔር ጸጋ ሲመጣ የተለየ ነገር ነው። በችግሩ ላይ ትቆማላችሁ፣ ችግሩን ታሸንፉታላችሁ። ሁኔታውን ከባዱን ነገር የተባለውን ታሸንፉትና ትሄዳላችሁ፣ የበላይ ትሆናላችሁ። የጌታ ጸጋ ሲመጣ እና ሐዋርያው ጳውሎስ ለጢሞቴዎስ ከሚነግረው ነገር አንዳንዱ እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ እያለ የጌታ ቃል ይናገራል። እነዚህን ስትቆጥራቸው ወደ 19 20 ይመጣሉ። እና እንደዚህ አይነት ባህሪ የሚታይባቸው እነማን ናቸው ካልን የማያምኑ ሰዎች አይደሉም። የሚያምኑ ሰዎች ናቸው። ክርስቲያን የተባሉ በቤተ ክርስቲያን የሚመላለሱ እና እነዚህ አይነት ነገሮች ሲታዩ በቤተ ክርስቲያን ውስጥ የጌታ መምጫ እጅግ ቀርቧል ማለት ነው የሚለው እግዚአብሔር ቃል። እጅግ ቀርቧል ማለት ነው። ይሄ ምልክቱ ነው። ስለ ምልክቶቹ እንነጋገርና ማጠቃለያውን ሐሳብ እናያለን መጨረሻ ላይ። ከቤተ ክርስቲያን ውጪ የሚታዩ ምልክቶች ከሶስተኛ ከቤተ ክርስቲያን ውጪ የሚታዩ ምልክቶች ማቴዎስ 24 ቁጥር 6 ላይ ስንመለከት እግዚአብሔር ቃል እንዲህ ይላል፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ካለ በኋላ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው እያለ ይናገራል። የጦርንም ወሬ ማለት ጦርነት እጅግ እየበዛ እንደሚመጣ፣ የጦርነት ወሬ እየበዛ እንደሚመጣ በአካባቢያችን የሚያሰጋ እስኪመስል ድረስ ብዙ ልብንም ያሳዝን እስኪ መስል ድረስ በውጪ ከቤት ክርስቲያን ውጪ ነው እንግዲህ በመድራችን ላይ የሚወዱ በሰው መካከል የሚፈጠር ነገር ነው። የዚህ አይነት ነገር እየበዛ ይመጣል ነው የሚለው እግዚአብሔር ቃል። እየበዛ ይመጣል። ቁጥር 7 ላይ سنቀጥል እንደገና ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ጌታ ኢየሱስ ክርስቶስ በዛው ምራፍ ውስጥ ነው የሚናገረው። ይሄውን ስለ ቤተክርስቲያን አይደለም ግን በውጪ ስላሉት ሁኔታዎች ነው። እና ዛሬ ዜና እና ብንል የምንሰማው ባብዛኛው እንደዚህ አይነት ታሪክ ነው። በቃ ጦርነት ምን ራሽያ ደግሞ ምን ታረግ ይሆን? አሁን ምን ታደርግ ይሆን? ማቀብ ተደረገባት ምን ትፈጥር ይሆን? ማላይ ምን ችግር ትፈጥር ይሆን? ትበቀል ይሆን ወይስ ሌላ ነገር ታረጋለች? ትመለሳለች? ይፈራል። ፊንላንዶች ይፈራሉ። አንዳንድ ነገር ታረግ ይሆን ወደዚህም ይፈራሉ። በቃ ጦርነት የጦርነት ወሬ ይሰማል። ሲገባ ሲወጣ ረሃብ ቸነፈር የምድር መናወጥ እየጨመረ ነው የሚመጣው በየተለያየ ቦታ ሳይወስነው አፍሪካ አውሮፓ ሳይል በሁሉ ቦታ የሚሰማው ነገር እጅግ እየጨመረ ብዙ ሰዎች በተለያየ ሁኔታ ያለቁ እነዚህ ነገሮች በቁጥር ደረጃ እየጨመሩ በአይነታቸው እየጨመሩ ሲመጡ سنመለከት እነዚህ ነገሮች የሚያሳዩን የሚያመለክቱት ነገር የጌታ መምጣት እጅግ እየጨመረ መሆኑን ነው እና አሁን ተቀስቁት ያራተኛው ተፈጥሮ ራሱ የሚያሳየን ነገር ነው። ምልክት አንዱ ማለት ይሄ ራቡ ቸነፈሩ የምድር መናወጡ በተለያየ ቦታ እየጨመረ መምጣቱ ማለት ነው። እነዚህ ሁሉ ምልክቶች ሲታዩ ጌታ በደጅ ነው የምጥ ጅማሬ ነው የሚለው መጽሐፍ ቅዱሳችን። እና እነዚህ የምልክቶቹ አገልግሎት ወይም ጥቅማቸው ምንድነው ነው እንግዲህ ማጠቃለያ ሐሳቡ። ጣም አጠራ አድርጌ ለማድረግ ስለፈለኩኝ አገልግሎታቸው ምንድነው ጥቅማቸው ምንድነው? በመጀመሪያ እንዳየነው በእስራኤል ያለው ምልክት እስራኤላውያንና አህዛብ እግዚአብሔር አምላክ እንደሆነ ኢየሱስ ጌታ እንደሆነ ያውቁ ዘንድ ራሱን ጌታ በቃሉ ሲገልጥ ታይቶ እንደተናገረ ነገሮች ሲሆኑ ታይቶ ራሱ ሲገልጥላቸው ነው። መጽሐፍ ቅዱስ ሕዝቅኤል ምዕራፍ 36 ቁጥር 11 ላይ سنመለከት እንዲህ ይላል ሰውንና እንስሳውንም አበዛባችኋለሁ እነርሱም ይበዛሉ ያፈሩማል እንደ ጥንታችሁም ሰዎችን አኖርባችኋለሁ ቀድሞም ካደረኩላችሁ ልክ መልካም አድርግላችኋለሁ እኔም እግዚአብሔር እንደሆንኩ ታውቃላችሁ ይላል። እስራኤላውያኖችን ነው ታውቃላችሁ እንደ ተመልሼ ከበጠንኩበት ቦታ ሰበስባችሁ መልካም ሳደርግላችሁ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ቁጥር 23 ላይ ደግሞ በአህዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ በአይናቸውም ዘንድ በተቀደስሁባችሁ ጊዜ እኔ እግዚአብሔር እንደሆንኩ አህዛብ ያውቃሉ ይላል እግዚአብሔር። አህዛብም ደግሞ እንዲያውቁ ነው። ጌታ ባስደናቂ መንገድ ህዝቡን ከተለያየ ቦታ ሲሰበስብ እግዚአብሔርን በእውነት የሚፈልጉ ሰዎች እግዚአብሔር አምላክ ነው ብለው ያውቃሉ ነው የሚለው። አህዛብ ያውቃሉ እስራኤላውያኖችም ያውቃሉ። ያመለክት ይጠቅማል ማለት ነው። በምድር ላይ سنኖር የተለያየ ምልክቶች አሉ እንደምታውቁት የተለያየ ምልክቶች ከዚህ ቤት ጀምሮ ምልክቶች አሉ ከዚህ ክፍል ጀምሮ የተለያየ ምልክቶች አሉ። እዛ ጋር ለምሳሌ እዛ ጋር አንድ ሰው ሲራመድ ይታያል ያ በጨለማም ቢሆን አይጠፋም ይበራል። እዛ ጋር ምልክት ነው መውጫ ነው አንድ ሰው መውጫ ቢጠፋው ምልክት ነው ሲያየው መውጫ ነው የሚለው። በተለያየ ቦታ አለ ህንጻቹ ላይ ምልክት አለ ትምርት ቤታቹ ወይ ትምርት መስሪያ ቤታቹ ላይ ምልክቶች አሉ። በተለያየ ቦታ ኤርፖርት ምልክት አለ በተለያየ ቦታ። ግን ያንዳንዱ ምልክት ትርጉም አለ አንዳንዱ ያስጠነቅቃል የሞት አጽም ያሳይና አጥንትና የሰውጭንክላት አጽም ያሳይና ምንድነው ምትደርድ ወዲያው ነው ይዛን ጊዜ እንዳትነካኝ እንዳትቀርበኝ የሚል ነገር ነው አስጠንቀቂያ ነው እንዳትነካኝ ነው እንዳትቀርበኝ ነው ምልክቱ። ምልክት በለተለት ስንኖር ያስፈልጋሉ። መንፈሳዊ ሰውም የእግዚአብሔር ቃል የተናገረውን ነገር ሲሆኑ በአካባቢዎቹ እነዛን ምልክቶችን እየመረመረ ከእግዚአብሔር ጋር በዛ ቋንቋ መግባባት አለበት ማለት ነው። በዛ ቋንቋ መግባባት አለበት። አሁን ሰምበድ የሆነ ሰው ያንን ቦታ አስቀምጦታል ንጻው ላይ ሰው ይሆናናቀው ነገር ግን ያስቀመጠውን ትርጉሙን እናውቀዋለን። ከዛ ሰው ጋር ተግባባን ማለት ነው። ተቀመጠበት ምክንያት ገባን ማለት ነው። እኛም ደግሞ ክርስቲያኖች ስለሆንን በእግዚአብሔር ቃል ስለምንመራ የእግዚአብሔር ቃል የተነገረው ነገር ሲፈጸም ስናይ አሃ እንዲህ ሊሆን ነው እንዲህ የመሆኛው ሰዓት ነው ማለት ነው። ማለት መቻል አለብን አለበለዚያ መጽሐፍ ቅዱስ እንግዲህ ንቁ እንደሚል በመኝታ ውስጥ ነን ማለት ነው። ካልገባን ከዛ ቋንቋ ጋር ካልተገባበን መኝታ ውስጥ ነን ያለ ነው ማለት ነው። መነሳት አለብን መንቃት አለብን ማለት ነው። ሁለተኛ አማኞች የጌታ መምጫው እንደደረሰ እንዲያውቁ ነው። ማቴዎስ 24 ቁጥር 32 እና 33 ላይ እግዚአብሔር ቃል ምን ይላል? እንዲላል ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይልና ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ ይላል እግዚአብሔር ቃል። በደጅ እንደቀረበ እወቁ። ስለዚህ ለደቀ መዛሙርቱ ነው የሚላቸው ሐዋርያ ጳውሎስ። ጌታ ኢየሱስ ለደቀ መዛሙርቱ ነው የሚነግራቸው። ያ እነዛን ነገሮች ምልክቶቹን የሚሰጣቸው ጌታ በደጅ እንደሆነ ታውቃላችሁ። እነዚህ ምልክቶች መሆን ሲጀምሩ ጌታ በደጅ መሆኑን ታውቃላችሁ፣ እየቀረበ መምጫው እንደሆነ ታውቃላችሁ። ስለዚህ ለአማኞች እነዛ ምልክቶች ምንድናቸው? በኢየሩሳሌም በእስራኤል የሚሆነው ነገር ሆነ ወይ በቤተ ክርስቲያን ውስጥ የሚሆነው ነገር ሆነ ወይ ከቤተ ክርስቲያን ውጪ የሚሆነው ነገር ሆነ ወይ በተፈጥሮ ላይ የሚሆኑት ነገሮችም፣ እነዛ ሁሉ ነገሮች ለአማኝ አንደኛው የመጀመሪያው የሚያሳየው ነገር የጌታ መምጫ በደጅ እንደሆነ፣ የምጣር መጀመሪያ እንደሆነ፣ ምጥ መጣጣር ስትጀምር ሊወለድ እንደሆነ፣ እንደዚሁም ደግሞ ያ ነገር ሲሆን ጌታ መምጫው ደርሷል ማለት አለበት ነው። ጌታ መምጫው ደርሷል ማለት አለበት። እሺ እንቀጥላ። አማኞች በጌታ አገልግሎት እንዲተጉ ያደርጋቸዋል። ማወቅ ብቻ አይደለም፣ የተሰጣቸው ነገር አለ፣ ጌታ የሰጣቸው መክሊት አለ፣ በዛ እንዲያተርፉበት እንዲያገለግሉ የተሰጣቸው ኃላፊነት አለ። በእግዚአብሔር ቤት ስራ አጥ የለም። ከዚህ በፊት እንደተነጋገረ ስራ ፈት ሊኖር ይችላል። ስራ አጥ ግድ የለም፣ አጥ የለም። ተሰጥቶት ግን ፈት ሊሆን ይችላል፣ የተወ ሊኖር ይችላል፣ አጥ ግን የለም። እያንዳንዱ ሰው የተለያየ አገልግሎት አለው፣ የተሰጠው ነገር አለው። እንደ ከሌ መሆን ግድ አይደለም፣ የተሰጠው አገልግሎት አለ። ያንን የተሰጠውን ነገር ግን ከአምላኩ ጋር ጊዜ ወስዶ መለየትና በዛ አገልግሎት ፍሬ ማፍራት የየአንዳንዱ የየግለሰቡ ኃላፊነት ነው። እና እነዚህ ምልክቶች በሚሆኑበት ጊዜ ጌታ ከመምጣቱ በፊት በዚህ አገልግሎት እየተጋ እንዲቆየው ይህንን ጌታ እንዲጠብቀው ያነቃቀዋል፣ ያሳስበዋል፣ ያስጠነቅቀዋል። መጽሐፍ ቅዱሳችንን ስንመለከት ማቴዎስ 4 45 51 እንዲህ ይላል የእግዚአብሔር ቃል፣ እዛው ምዕራፍ መጨረሻው ላይ ነኝ ያለሁት። ማቴዎስ 24 ላይ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮች ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል እግዚአብሔር ቃል። ይሄ የሚያስጠነቅቀው ነገር ጌታ ባላወቅነው ሰዓት ነው የሚመጣው፣ ባላሰብንበት ሰዓት ነው የሚመጣው። እና እነዚያ ምልክቶች ያሳስባሉ፣ እየደረሰ ነው መምጫው፣ እየደረሰ ነው። ስለዚህ በታማኝነት የሰጠኝን አገልግሎት መፈጸም አለብኝ ይላል ማለት ነው። አማኝ ይመከራል ማሳሰቢያውን ይወስዳል ማለት እነዚህ ምልክቶች ሳይ ጌታ ሊመጣ ነው ብሎ ብቻ ጭጭ አይልም። መምጫው እኮ ደርሷል ጌታ አይ በእግዚአብሔር ቃል ላይ እኮ ተጽፏል እንዲ ይላል እኮ ብሎ ጥቅሱን ብቻ መናገር ሳይሆን ከዛ በኋላ የእግዚአብሔርን ሥራ መስራት አለ በተሰጠው ኃላፊነት አለ ባለፈው ሳምንት አይተናል ከተመሰረተው መሰረት ሌላ መሰረት አንመስርት ብሎ ሐዋርያው ጳውሎስ ግን እያንዳንዱ በተመሰረተው መሰረቱ ላይ እንዴት እንደሚያንጽ ይጠንቀቅ ብሎ የተናገረው ነገር አለ በወርቅ በብርና በከበረ ድንጋይ የሚያንጹ አሉ በሳር በቀጠልን በእንጨትና በአገዳ የሚያንጹ ሰዎች አሉ እና እሳቱ ይመጣና ይፈትነዋል አለ ሐዋርያው ጳውሎስ ሲናገር ለቆሮንቶስ ሰዎች እሳት ይመጣና ስራችንን ይፈትነዋል እና በወርቅ በብርና በከበረ ድንጋይ የገነቡ አሉ ደግሞ በገለባ በሳርና በእንጨት የገነቡ አሉ ወይም በአገዳ የገነቡ አሉ እሳቱ ሲመጣ ያንን ላስ አርጎት ሲሄድ ስራችን ባዶ ይቀራል ማለት ነው ስለዚህ የተሰጠንን አገልግሎት እግዚአብሔር በረዳን መጠን በትጋት ማድረግ አለብን ነው በትጋት ማድረግ አለብን በከበረ ድንጋይ በወርቅ መስራት ማለት በጣም 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 የሚገርም ነገር ነው በወርቅ ቤቱን የሚሰራ ካለ ሰምቻላቅ በመድር ላይ በወርቅ ቤቱን ሰራ የሚባል ሰምቻላቅ በድንጋይ ሊሰራ ይችላል በከበረ ድንጋይ ሰምቻላቅም ግን መጽሐፍ ቅዱስ ሰው እንደዛ ሊገነባ ይችላል ግን ምን አይነት ስራ እንደሰራ ማሰብ ይችላል እንደዛ ከገነባ ሰው እና ግን በእግዚአብሔር አገልግሎት እየተጋን እንድንጠብቀው ያሳስበናል ነው ምልክቶቹ ዋናው ሐሳቤ እነዛ ምልክቶች ያሳስባል ሌላው አማኞች በጸሎት በመትጋት እንዲኖሩ ያሳስባቸዋል ይሄንን መናገኘው ሉቃስ 21 ላይ ነው ሉቃስ በጻፈው ላይ ሉቃስ 21 ላይ የእግዚአብሔር ቃል ምን ይላል 1:36 ላይ እንዲህ ይላል ነገር ግን ልባችሁ በመጠጥ ብዛትና በስካር ስለተዳረም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ በመድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ ይላል እግዚአብሔር ቃል ሁሉ ጊዜ ትጉ ጸሎት እንግዲህ አሻግሮ ጌታ ፊትም ሊያቆመን የሚችል አገልግሎት ነው ማለት እስከ ጌታ ፊት ሊያቆመን የሚችል አገልግሎት ነው ማለት ነው ጸሎት መጽሐፍ ቅዱስ ሲናገር እንደዛ ነው የሚለው እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ያስመልጣል ማለት ነው ጸሎት ያስመልጣል አሜን ተስማማላችሁ ጸሎት ምን ያረጋል ያስመልጣል ስለዚህ ከእንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ የሚጸልዩ ሰዎች ያመልጣሉ ችግሮች ይመጣሉ መከራዎች ይመጣሉ አስጨናቂ ማዕበል በህይወታቸው ዙሪያ ይመጣል ግን ያመልጣሉ ነው የሚለው ሰርከ የሚያስጨንቅ ዘመን ይመጣል በህይወታቸው ዙሪያ ያመልጣሉ የሚከብድ ነገር በህይወታቸው ዙሪያ ይመጣል ያመልጣሉ እሰይ ስሙ ይባረክ አሜን የሚያስመልጥ አምላክ ስሙ ይባረክ አሜን ያመለጠ የለም እንደዚህ ጉባኤ ውስጥ አሜን እግዚአብሔር ይመስገን ስለዚህ እነዚህ ምልክቶች ሲመጡ ካላችሁ ጸሎት ጨምሩበት ጸሎትን ጨምሩ ጸሎቱን ደቂቃ ሰዓቱን ጨምሩ ትጉ ምክንያቱም ችግር በበዛ ቁጥር ማምለጥ የሚቻለው በዛ ነው በመንበርከክ ነው መታመልጡት በዛ ነው በሌላ አይደለም ነው በቃ በሌላ አይደለም ታመልጣላችሁ ነው የሚለው ስትጸልዩ ታመልጣላችሁ ስትጸልዩ ትሻገራላችሁ ተሻግራችሁ አምላካችሁ ፊት እስክትቆሙ የሚያደርጋችሁ ጸሎት ነው እግዚአብሔር ስሙ ይባረክ አሜን ተንበርከኩና ጸልዩ በጉባኤ ተገኙና ጸልዩ ያስመልጣችኋል ነው የሚለው ያስመልጣችኋል በአምላካችሁ ፊት እንድትቆሙ ጸጋን ይሰጣችኋል እስከመጨረሻ ጸንታችሁ መቆም እንድትችሉ ጸጋን መታገኙት ስትንበረከኩ ነው መጸለይ ስትወዱ መጸለይን ምርጫ ስታደርጉ መጸለይን ቅድሚያ ስታደርጉ የዛን ጊዜ በአምላካችሁ ፊት ፍጻሜው ላይ መቆም እንድትችሉ ጸጋን ያበዛላችኋል። ችግሩ አለ። ችግሩን ግን እናንተ ሰንጥቃችሁ ታልፋላችሁ፣ ትሻገሩታላችሁ። ችግሩ ሁኔታው አሸንፎ አያስቀራችሁ መንገድ ላይ አያስታችሁ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እነዚህ ምልክቶች ክርስቲያን የነቃ ክርስቲያን ኦኦ ብሎ ወደ ጓዳው እንዲገባ ያደርጋል። ኦኦ ይላል። ነገሮች ሲከሰቱ ከነገሩ ጋር አይደለም ግብግብ የሚጀምረው፣ ገባይልና ምን ያደርጋል? ይንበረከክና ጌታ ሆይ ብሎ መጸለይ ይጀምራል። ጸጋ ይመጣል። እንደገና ጉልበት አግኝቶ ይወጣል ማለት ነው። እንደገና ጉልበት አግኝቶ ይወጣል። ጌታ ሆይ ባለቁጥር ጸጋ አግኝቶ ይወጣል። እግዚአብሔር ስሙ ይባረክ። ስለዚህ ምልክቱን ስናይ እንጸልይ። መጽሐፍ ቅዱስ በሱ ፊት መቆም እንድትችሉ አምልጣችሁ ተሻግራችሁ እሱ ፊት መቆም እንድትችሉ ጸልዩ ነው ያለው። እግዚአብሔር ስሙ የተባረከ ይሁን። በመጨረሻ አማኞች ሊሆን ካሉት መጥፎ ነገሮች ራሳቸውን እንዲጠብቁ ያረጋቸዋል። አማኞች በእግዚአብሔር ቃል ሙላቱ ሲመላለሱ በመጨረሻው ዘመን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ብሎ ሐዋርያ ጳውሎስ ለጢሞቴዎስ እንደነገረው ምንድነው በቤተ ክርስቲያን ውስጥ ሊከሰቱ የሚችሉት? ቃሉን የሚያቅሰው ህይወቱን ይመረምራል። ምንድነው ጌታ ሆይ እኔ ውስጥ ትምክህት አለ እንዴ? እኔ ውስጥ እብት አለ እንዴ? ጌታ ሆይ እኔ ውስጥ ራስን ወዳድነት አለ እንዴ? ጌታ ሆይ እያለ ራሱን ይመረምራል። ይሄ እግዚአብሔር የማይወደው በቤተ ክርስቲያን ውስጥ ሊከሰት የሚችል ባህሪያት ናቸው። ያልተሰራ ባህሪያት እግዚአብሔርን እንዲመስል በክርስቶስ ኢየሱስ የተፈጠረውን አዲሱን ሰው ልበሱ ይላል እግዚአብሔር ቃል። እግዚአብሔርን የልጁን ባህሪ እንድንመስል ተናግሯል። ግን የልጁ ባህሪ እዚህ ውስጥ አይገኝም። እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 8 ውስጥ ያለው ሐሳብ ልጁ ውስጥ የለም፣ እነዚህ ባህሪያቶች የሉም። እኔ ውስጥ ጌታ ሆይ ምንድን ነው? ጌታ ረባክ ሳትመጣ ባክ አጽዳኝ፣ ህይወቴን አስተካክለው ማለት እንዲችል ያደርገዋል። እነዚህ ምልክቶች ሲመጡ እንዲገሰጽ ያደርገዋል፣ እንዲመከር ያደርገዋል፣ እንዲጠነቀቅ ያደርገዋል። እነዚህን ነገሮች በእነዚህ ላይ እንዲጨክን ያደርገዋል። ዝም ብሎ አይቀጥልም። ምክንያቱም ፍጻሜውን ያበላሽበታል። ፍጻሜን ነው የሚያበላሸው ወገኖቼ፣ እናቶች ፍጻሜ ነው እኮ የሚያበላሽ። እንዴ እኔ ፍጻሜ ከሚበላሽ በምድር ያለው ነገር ይቅር አይደለም እንዴ? በምድር ያለው ነገር ይቅር። ሯጮች እኮ ሩጫቸውን ሲጀምሩ ፍጻሜያቸውን ነው የሚያስቡት። እዚህ ጋር የተለያየ ቴክኒክ ቢያሳዩ ምን ዋጋ አለው? ሲጀምሩ ምናምን የተለያየ ሾው ቢያሳዩ ምን ዋጋ አለው? ፍጻሜያቸውን ነው እነሱ ግን ትኩረት የሚያደርጉት። አገባባቸው ላይ ነው ሀሳባቸው የሚወሰደው። አገባባቸው ላይ ነው ነገሩን ትኩረት የሚያደርጉበት። ጸሎት ጠቃሚ እንደሆነ በአምላካችን ፊት እንድንቆም እንደሚያደርገን ሁሉ ይሄ እነዚህ ምልክቶች ስናይ ህይወታቸውን ይመረምራሉ። አማኞች ህይወታቸውን ይመረምራሉ። ስለዚህ በቃሉ መሰረት ህይወታቸው መሆን እንዲገባ አውቀው በቃሉ መስታወት ራሳቸውን እያዩ ያጸዱታል፣ ይጠራርጋሉ። ከፊታቸው ላይ ያለውን ጌታ ይሄ የማትወደው ነገር ነው አንተ ውሰደው፣ ቁረጥልኝ፣ አቅም አንሶኛል፣ አንሳልኝ ባክ ጌታ ሆይ ሲሉ ያነሳላቸዋል። እግዚአብሔር ስም ይባረክ። ፍጻሜን እንዳያበላሽብኝ ጌታ ሆይ እኔ ትምክተኛ ኮንኩ፣ ውሰደው ባክ፣ ውሰደው፣ ውሰደው ባክ ጌታ ሆይ ይሄ የኔ ባህሪ እንዳያስቀረኝ ባክ ውሰድልኝ። ይወስደዋል። ያንተን ባህሪ ስጠኝ ስንለው ይሰጠናል። እግዚአብሔር ስሙ ይባረክ። ሸክላ ሰሪ ሸክላውን መልሶ እንደሚያበጀው እኛን መልሶ ያበጀናል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምልክቶቹ በጣም አስፈላጊ ናቸው፣ ለእኔና ለእናንተ በጣም አስፈላጊ ናቸው። ምልክት አለ ብቻ ብለን እንድንቆም ሳይሆን ሰው መኪና እየነዳ እያየ እዚህ ጋር መንገድ ያልቃል ቢባል በመቶ ስፒድ እየመጣ መንገድ ያልቃል ቢባል ቢቀጥል ምንድን ነው የሚሆነው? መገልበጡ አይደለም እንዴ? ምልክቱ ግን ያስጠነቅቀዋል። መንገዱ ያልቃል ይለዋል። መንገዱ ያልቃል የሚለውን ገብቶት ማቆም አለበት፣ ማብረድ አለበት። ሌላው ቢቀር ማብረድ አለበት ፍጥነቱን። ملكتو አስጠንቅቆታል ከመልክቱ ጋር ተግባብቷል አደጋ አልደረሰበትም እንደዚህም ደግሞ እኔና እናንተ ወንድሞችና አቶች እነዚህን ملكቶች እግዚአብሔር የሰጠን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው እነዚህን ملكቶች ስናይ መንቃት አለብን ማድረግ የሚገባን ነገር ማድረግ አለብን መጽሐፍ ቅዱስ ሲናገር የሰዎች ፍቅር ይቀዘቅዛል ይላል ጌታ ሆይ ፍቅሬ እንዳይቀዘቅዝ ባከርዳኝ ማለት አለብን ለአንተ ያለኝ ፍቅር ለቅዱሳን ህብረት ያለኝ ፍቅር ለአገልግሎት ያለኝ ፍቅር እባክህ እንዳይበርድብኝ እባክርዳኝ ፍቅሬ ትኩስ እንዲሆን አርገው በክለት እንዲሆን አርገው ባክ ጌታ ሆይ ስንል እግዚአብሔር ይዳናል ኢየሱስ ክርስቶስ እስከ መጨረሻ ነፍሱ አልፋ እስክትሰደረስ ጌታ ሆይ መደርጉትን አያውቁምና ይቅር በላቸው ይላል በፍቅር ተሞልቶ ነው ነፍሱን አሳልፎ ሰጠ አሜን በዛ ፔን ውስጥ ይያል በዛ ስቃይ ውስጥ ይያል ጌታ ሆይ እባክ ይቅር በላቸው መደርጉትን እኮ ስለማያውቁ ነው ቢያውቁ ኖሮ እኮ እንደዚህ አያደርጉም ይያል እኮ ነው ነፍሱን አሳልፎ ሰጠ እግዚአብሔር የተመሰገነ ይሁን ጌታ እኛንም ይረዳናል ያ መከራን የተቀበለ ስለኛ መከራን የተቀበለ ጌታ እኛንም ይረዳናል እኛንም ያግዘናል ኃይል ይሰጠናል ጸጋ ይሰጠናል እግዚአብሔር ስሙ ይባረክ እርሱ ዛሬም ያው ነው ትላንትናም ዛሬም ለዘላለም ያው ነው ይሰራል አሜን እግዚአብሔር ስሙ ይባረክ በመምጣቱ እንዳናፍር በፊቱ በመውገስ መቆም እንድንችል እግዚአብሔር ይርዳን አሜን አሜን አራሜን እስቲ ሁሉ ሰው አሜን እግዚአብሔር ቃል ያው ነው አሜን እግዚአብሔር ስሙ ይባረክ እነሆ በቶሎ እመጣለሁ ለእያንዳንዱ ዋጋን ይከፍል ዘንድ ዋጋዬ ከኔ ጋር ነው አለ ኢየሱስ ለእያንዳንዱ የሚቀር የለም በጅምላ የለም ለእያንዳንዱ እስከ ፍጻሜ ያስገባን ጌታ አሜን እግዚአብሔር ስሙ ይባረክ እንጸልያለን ሁላችንም ተነስተን እንጸልያለን Hallelujah.